ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 4 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታወቁ።
ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በረሃብ አድማውም መልስ እናገኛለን ብለን ጠብ ሳይሆን ህዝባችን እንዲረዳና እንዲያውቅ።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንትና የተቃውሞ አስተባባሪ ኮሚቴ አባል ናቸው። በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜናውን ታሰማናለች።
በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገለጸ። ሞዛምቢክ ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ሀገሪቱን ሲያስተዳድር ለቆየው ገዢው ፍሬሊሞ ፓርቲ የመጀመሪያ ግዙፍ ፈተና ይሆናል በተባለ ሂደት ዛሬ ምርጫ እያካሄደች ነች የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራር አባላት ለአራት ቀናት በረሃብ አድማ ላይ ቆይተው ዛሬ ማቆማቸው ተገልጿል። በፖሊስ አባላት ማስፈራሪያና ዛቻ እየደረሰብን ነው፣ የፍርድ ሂደቱም በአግባቡ እየታየ አይደለም ብለዋል የፓርቲው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምፅ በሰጡት ቃል። ከመሪዎቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እንዲሁም የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤቱ አባል አቶ ሲሳይ አልታሰብ ይገኙበታል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ 15 ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር 4 ወራትን ቢያስቆጥሩም የተቀላጠፈ ፍትህ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት።
ላለፉት 4 ቀን በእስር ላይ ያሉ አማራዎችና የአብን አመራሮች አባላት የረሃብ ማርገው ነበር። ምክንያታቸው እንግዲህ ከአያያዛቸውና ፍርድ ሂደታቸው ጋር የተያያዘ ነው። አንደኛ የህይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ፣ ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብቶቻችን ስንጠይቅ የረሃብ አድማም ለማድረግ ስንሞክር ለምን አስ ታደርጋላችሁ እርምጃ እንወስድባችኋለን የሚል ማሰራሪያ ማዛቸው ይደርስብናል ብለው፣ ሁለተኛው እርሽ ጊዜ በቀጠሮ መጉላላት ምክንያት የተፋጠነ ፍትህ ማግኘት አልቻልንም። በወንጀሉ መፈረታችን የሚያሳየ ቀረ ማስረጃ ያለ በአይነት አመዳችን ረጋግጦ አልተለቀቅንም እና ፍትህ ተመስገናል። እነዚህ በአስቸኳይ ብናገኝበታል የሚል ከዚህ ጋር የተያያዘ ነው ጥያቄዎቻቸው።
ቁጥራቸው 23 የሚሆኑ የአብን አመራሮችና አባላት፣ የደራ አማራ ማንነት ኮሚቴዎች፣ አክቲቪስቶችና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት።
ዛሬ ምግብ ገብቶላቸዋል፣ ተቀብለዋል፣ ተመግበዋል።
ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን ለዘገባው። የሱዳን የሽግግር ሉዓላዊ ምክር ቤት ነማት አብደላን የመጀመሪያዊቱ የሀገሪቱ ሴት የጠቅላይ ፍርድ ቤት ፕሬዝደንት አድርጎ መሾሙ በሀገሪቱ ህዝብ ዘንድ በስፋት ተቀባይነት አግኝቷል። በአረቡ ዓለምም የመጀመሪያ ናቸው ነማት። አዲሲቱ ተሿሚ ከአሁኑ ሹመታቸው በፊት ባለፈው ነሐሴ ወር ወታደራዊ መሪዎቹና ተቃዋሚዎች የስልጣን ክፍፍል ስምምነት ከተፈራረሙ ከጥቂት ጊዜ በኋላ ለጠቅላይ ፍርድ ቤት ዋና ዳኝነቱ ስልጣን ታጭተው ነበር። ይሁን እንጂ አዲሱ የሥራ አስፈጻሚ አካል በሳቸው ምትክ ለቦታው ወንድ ዳኛ መርጦ ነበር። ከዚያ በኋላ በተከተለው ህዝባዊ ተቃውሞ አስፈጻሚው አካል ያን ውሳኔውን ቀይሮ ነው ኔማት አብደላን ይሾማቸው።
ሞዛምቢካውያን ዛሬ ለምርጫ ወጥተዋል። ምርጫው ሞዛምቢክ ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ያስተዳደራት ላለው ፍሬሊሞ ፓርቲ የመጀመሪያው ግዙፉ ፈተና ይሆናል እየተባለ ነው። የሀገሪቱ ፕሬዝዳንት ምርጫው በቅርብ ክትትል እየተካሄደ ነው ቢሉም ሲቪል ማህበራት ግን በሺዎች የሚቆጠሩ የምርጫ ታዛቢዎች የፍቃድ ማረጋገጫ ተነፍገዋል ሲሉ ይደመጣሉ። ቶም ቤከር ከጫይ ጫይ ሞዛምቢክ ያጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል።
ዛሬ ሞዛምቢካውያን ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ሲሄዱ ገዢው የፍሬሊሞ ፓርቲ የመጀመሪያው ብሔራዊ ምርጫ ከተካሄደበት እንደ አውሮፓውያን ዘመን አቆጣጠር 1994 አንስቶ በታሪኩ ለመጀመሪያ ጊዜ ከተቃዋሚው የሬናሞ ፓርቲ ብርቱ ፉክክር ጠብቆታል። ይሁንና በሰሜኑ የአገሪቱ ክፍል እየበረታ የመጣው የሸማቂዎች ጥቃትና እንዲሁም በደቡብ የቅድመ ምርጫ ዘመቻ ላይ በነበሩ ወገኖች ላይ መሰል ጥቃት ቢከፈትም ፕሬዚዳንቱ ፊሊፔ ኒሱ ግን ሞዛምቢክ ሰላምን መርጣለች ሲሉ ነው እየታየ ነው የተባለውን ቀውስ ያስተባበሉት። ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ አሉ ፕሬዝዳንቱ። ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ ሰላም ነው። ይህም ማለት ብጥብጥን ማስቀረት እናም እስከወዲያኛው የሞዛምቢክ ባህል አካል ሆኖ እንዲቀጥል ማድረግ ነው ያሉት። ኑሲ አያይዘውም ምርጫው የታዛቢዎች የቅርብ ክትትል አልተለየውም ያሉበትን ጨምሮ ይህን አስተያየታቸውን የሰነዘሩት በዋና ከተማይቱ ማፑቶ ከሚገኝ አንድ የምርጫ ጣቢያ ድምጻቸውን በሰጡበት ወቅት ነው። ይህ በንዑስ አክሩ ከተካሄዱ ምርጫዎች ሁሉ ሁነኛ የምርጫ ታዛቢዎች ክትትል የተደረገበት ነው አሉ ፕሬዝዳንቱ። ያለፈውን የብሔራዊ ምርጫ ለመታዘብ የተሰማሩት የምርጫ ታዛቢዎች ቁጥር 10,000 ነበር፣ አሁን ግን 40,000 ሰዎች ምርጫውን እየታዘቡ ነው ሲሉም አክለዋል። ለወትሮው የገዢው ፓርቲ ጠንካራ ይዞታ በሆነችው የጋዛ አውራጃ ባለስልጣናቱ ፍቃድ የሰጡት ለ1,000 የምርጫ ታዛቢዎች ብቻ መሆኑን ተንታኞች ይናገራሉ። ይህም ከሚጠበቀው ለከፊሉ ያህል ብቻ መሆኑ ነው። ያም ሆነ ይህ በምርጫው የፍሪሊሞ ፓርቲ ትልቋ የነዳጅ ላኪ አገር ለመሆን የተቃረበችውን ደቡባዊ አፍሪካዊቱን ሞዛምቢክን ለቀጣይ ዓመታት የመምራት ዕድል የሚሰጥ እንደሚሆን በስፋት ቢጠበቅም ኦፊሴላዊ የምርጫ ውጤት ግን ምርጫው ከተጠናቀቀ 2 ሳምንታት በኋላ ነው የሚሰማው።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቱርክ ሰሜን ሶሪያ ውስጥ ገብታ የምታካሂደውን ጥቃት እንድታቆም ግፊት እያደረጉ ናቸው። ፕሬዝዳንቱ ተዋጊዎቹ ወገኖች ተኩስ አቁም ስምምነት እንዲያደርጉ እያሳሰቡ ሲሆን በቱርክ ባለስልጣናት ላይ ማዕቀቦች እንደንግገዋል። ትራምፕ በምክትል ፕሬዝዳንት ማይክ ፔንስ የሚመሩ መልእክተኞች ወደ አንካራ ተጉዘው ለጉዳዩ መፍትሄ በመፈለግ ረገድ እንዲረዱ ሊልኩ እንዳቀዱ ነው የተነገረው። ፕሬዝዳንቱ እነዚህን እርምጃዎች የወሰዱት ታዲያ ቱርክ ከሶሪያ ጋር በሚያዋስናት ድንበር ላይ በአሸባሪነት ከምትወነጅላቸው ኩርዶች የሚለይ ቀጣና ልትከልል ለረጅም ጊዜ ይዛው የቆየችውን እቅድ ተግባራዊ ልታደርግ መሆኑን ዋይት ሀውስ ይፋ ማድረጉ ከባድ ነቀፌታ ካስከተለ በኋላ ነው። የሶሪያ ዲሞክራሲያዊ ኃይሎች ቱርክ ዘልቃ በከፈተችው ጥቃት ግፊት የተነሳ ከሶሪያ መንግስት ጋር ስምምነት ላይ እንደደረሱ ተገልጿል። በዚህም የሶሪያ መንግስት ወታደሮች ከበርካታ አመታት በኋላ ለመጀመሪያ ጊዜ ሰሜን ምስራቃዊው የሀገሪቱ ክፍል ገብተዋል። ትናንት ሰኞ ማንጅቢል የምትባለው ከተማ መግባታቸው ሲገለጽ የዩናይትድ ስቴትስ ወታደራዊ ቃል አቀባዮች እንዳስታወቁት በዚያች ከተማ የነበሩት አሜሪካውያን ወታደሮች ከተማይቱን ለቀው ወጥተዋል። ትናንትና ፕሬዝዳንት ትራምፕ ከቱርኩ ፕሬዝዳንት ረቼፕ ታይፕ ኤርዶዋን ጋር ተነጋግረዋል። ዩናይትድ ስቴትስ እስላማዊ መንግስት ቡድንን በምትወጋበት ጊዜ ከጎኗ የተሰለፈውንና አብዛኞቹ አባላቱ ኩርዶች ከሆኑት ከሶሪያ ዲሞክራሲያዊ ግንባር መሪ ጀነራል ማዝሉም ኮባኒም ጋር መነጋገራቸው ተገልጿል።
በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ለመወዳደር የዴሞክራቲክ ፓርቲው እጩ ለመሆን እየተፎካከሩ ያሉ 12 ተቀናቃኞች ዛሬ ይከራከራሉ። ክርክሩ የሚካሄደው ኦሃዮ ግዛት ውስጥ በሚገኘው የዌስተርቪሉ አደርባይን ዩኒቨርሲቲ ውስጥ ነው። የዛሬው ካለፈው ሰኔ ወዲህ ሶስተኛ የዴሞክራቶቹ እጩ ተፎካካሪዎች ክርክር ሊሆን ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 4 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ በቀጥታ መከታተል ትችላላችሁ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ
አዲሱን የምርጫና የፓርቲዎች ህግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርጋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታውቀዋል። አዋጁ በሕገ መንግሥት ዕውቅና የተሰጣቸውን መብቶች ይጥሳል ብለዋል ፓርቲዎቹ። መለስካቸው ማህዘርዝሩን ይዟል።
በቁጥር 70 ሆናልን የሚሉ ተፎካካሪ ፓርቲዎች የጋራ አስተባባሪ ኮሚቴ ዛሬ ባወጣው ጋዜጣዊ መግለጫ ጥቅምት 5 እና 6 ቀን 2012 ዓ.ም ተመረጠ በአደባባይ እናካሄዳለን ያሉትን የረሃብ አድማ ለሌላ ጊዜ ማስተላለፋቸውን አስታወቁ። የኮሚቴው የጽሑፍ መግለጫ እንደሚያብራራው ይህ የተቃውሞ መገለጫ ነው የሚለውን የረሃብ አድማ ለጥቅምት 25 እና 26 2012 ዓ.ም ተመረጠ እንዲተላለፍ የወሰነው አሁን በሀገሪቱ በተለያዩ አካባቢዎች በተፈጠረው አለመረጋጋትና ሁከት ምክንያት እንዲሁም በሌሎች ተጨማሪ ምክንያቶች ነው ይላል የፓርቲዎቹ የጋራ አስተባባሪ ኮሚቴ ጸሐፊ አቶ ገረሱ ገሳ።
የፌደራል የሕዝብ ተወካዮች ምክር ቤት በ2012 ዓ.ም የሥራ ዘመኑ የመጀመሪያ የሥራ ቀናት አዋጁን መልሶ የማያይና የመንግስት አካላት ፓርቲዎችን አነጋግሮ ችግሩን ለመፍታት የማይሞክሩ ከሆነ በቀጣይ የተለያዩ ሰላማዊ የትግል ስልቶችን በመከተል ተከታታይነት ያለውን የድምጻችን ይሰማ የተቃውሞ እንቅስቃሴ ከጥቅምት 5 ቀን 2012 ዓ.ም ተመረጀ ጀምሮ እንደምናካሄድ ቢገለጽም አስተባባሪ ኮሚቴው በሀገሪቱ ውስጥ በተፈጠሩ ችግሮች ምክንያት ለጥቅምት 5 እና 6 ቀን 2012 ዓ.ም ምረት የያዝነውን የራብ አድማ ተቃውሞ ቀን ወደፊት ለማሸጋሸግ ተገደናል።
የኮሚቴው መግለጫ እንደሚለው ከሆነ የተወካዮች ምክር ቤት በአስቸኳይ ስብሰባው ያጸደቀው ይህ አዋጅ እንዲሻሻል እስከዛሬ ድረስ ያደረጋቸው የተለያዩ ጥረቶችም አልተሳኩም። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበርና የኮሚቴው አባል አቶ ሙልጌታ አበበ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል።
ደብዳቤ ጽፈን ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በራብ አድማውም መልስ እናገኛለን ብለን ጠብቀን ሳይሆን ህዝባችን እንዲረዳና እንዲያውቅ ይህ በግድ የተጫነበት አዋጅ ሊያደራጀው ሊያሳተፈው ነፃ ምርጫ ሊያደርግ የሚችል እንዳልሆነ ምርጫው ላይ ራሱ ነፃና ታማኒ ምርጫ ለማድረግ ህዝቡ የፈለገውን የወደደውን ለመምረጥ የሚያስችል አዋጅ አይደለም ይላል። ስለሆነ ከህዝቡ ጋር እየተነጋገርን የምንወስነው ነው የሚሆን።
በመግለጫው የተገኙት ጋዜጠኞች ለኮሚቴው የተለያዩ ጥያቄዎች ሰንዝረዋል። በተለይም በቁጥር ከሰባ እንደማያንሱ የሚናገሩት እነዚህ ፓርቲዎች በአሁኑ ጊዜ ስለራሳቸው እንጂ ስለሀገሪቱ ወቅታዊ ችግሮች አያነሱም የሚል ትችት እንደሚደመጥ በማስታወስ የኮሚቴው ምላሽ ምን እንደሆነ ጠይቋል። አቶ ሙልጌታ ይህ ጥያቄ የህዝብ እንጂ የፓርቲዎች ብቻ ጉዳይ እንዳልሆነ ገልጸዋል። ፓርቲዎቹ ለመቋቋም የተጠየቁትን የአባል ቁጥር ለማሟላት ችግር እንደሌለባቸው ተናግረው ጉዳዩ ህገ መንግስታዊ የመደራጀት መብትን የማስጠበቅ ጥያቄ እንጂ ሌላ አይደለም ሲሉ ያስረዳሉ።
አዋጁ አንደኛ ህገ መንግስቱን ያሰረ ነው። ዜጎች በየትኛውም አግባብ መደራጀት ይችላሉ ብሎ በህገ መንግስት የተፈቀደውን ከ10,000 በታች ግን አትችልም ተብሎ በአዋጅ ተከልክሏል። ሁልጊዜ እኛ ሀገር የሚወጣው አዋጅ ህገ መንግስቱን እየዘጋ የሚሄድ አዋጅ ስለሆነ ነው። የጸረ ሽብር አዋጅም እንዲህ አይነት ትርጉም የነበረውና
ብዙ ዋጋ ያስከፈለ እንደሆነ ታውቁታላችሁ። ህገ መንግስቱ በመደራጀትም ላይ 10000 5000 ብሎ አላስቀምጥም። ዜጎች ባመኑበት በፈለጉት መንገድ ተደራጅተው ሐሳባቸውን በነጻነት የመግለጽ መብት አላቸው ይላል። ይህ አዋጅ ደግሞ ከ10000 በታች አይቻልም ብሏል። ከዚያ በታች ያለው መብቱ ተከልክሏል ነው እንጂ የኛ ጉዳይ እንዳልሆነ ቢወሰድ ጥሩ ነው ብዬ ነው የምወስደው።
አዲሱ የፓርቲዎች ህግ በተወካዮች ምክር ቤት ከመጽደቁ በፊትና በኋላም በሀገሪቱ ውስጥ አሉ ከሚባሉት በመቶ የሚቆጠሩ ፓርቲዎች መካከል እነዚህ ፓርቲዎች ተቃውሟቸውን ሲያሰሙ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የሶማሌ ክልል መንግስት ከአጎራባች የአፋር ክልል በሚነሱ ታጣቂዎች ጥቃት ካለፈው ታህሳስ ጀምሮ ከ270 በላይ ንጹሃን ሶማሌዎች ተገድለዋል ሲል አስታወቀ። ባለፈው ቅዳሜ ተከስቶ በነበረ ግጭትም ከ30 በላይ የሶማሌ ክልል ተወላጆች በሶስት ቦታዎች መገደላቸውንና የቆሰሉ ሶማሌዎችም በቢኬ ሆስፒታል እንደሚገኙ ተነግሯል። የሲቲ ዞን አስተዳዳሪ አቶ ዑመር አብዲ በሰጡት ጋዜጣዊ መግለጫ በዚህ ረገድ የመገናኛ ብዙሃን ሚዛናዊ ዘገባ እየዘገቡ አይደሉም ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የተቃውሞ ሰልፎች መካሄዳቸውን አክሎ አዲስ ቸኮል ዝርዝሩ ልኳል።
በሶማሌ ክልል የሲቲ ዞን አስተዳዳሪ አቶ ዑመር አብዲ ለመገናኛ ብዙሃን እንዳስታወቁት ባለፈው ዓመት ታህሳስ ወር ሶማሌ የሚበዛባቸው ሶስቱ በአፋር ክልል ስር የተካለሉ ቀበሌዎች ነዋሪዎች ያነሱትን የመብት ጥያቄዎች በጉልበት ለማፈን እርምጃ መውሰድ ከጀመረ ጊዜ ጀምሮ 273 ሶማሌዎች መገደላቸውንና ሌሎችም ጉዳቶች መድረሳቸውን አስታውቀዋል።
እስካሁን ድረስ በዚህ ግጭት ከኛ ብቻ 273 ሰው ሞቷል። 313 ሰው ቆስሏል። 5600 ተዘርፏል። 250 ያሩት አደረጉት ተቃጥሏል። 13000 የሚሆኑ ቤተሰብ ከዛ አካባቢ ተፈናቅሏል።
ሰሞኑን የመገናኛ ብዙሃን መነጋገሪያ በሆነው የቀዳሚው ግጭትም 30 ሶማሌዎች መገደላቸው ነው አቶ መሪ የሚያስረዱት።
የቆሰለው እስከ 50 ድረስ ነው። አሁን 20 ሰው አትሊስት ሚኒመም 20 ሰው ከባድ ጉዳት የደረሰባቸው ቢኬ ሆስፒታል ሄደህ ቼክ ማድረግ ይችላል። አሁን ሰዓት
በሰሞኑ ጥቃት የጅቡቲ መከላከያ ሰራዊት አባላትም ተሳትፎበታል የተባለው ግጭቱ የተካሄደበት ቦታ ከጅቡቲ ከ250 ኪሎ ሜትር በላይ የራቀ መሆኑን ባለመገንዘብና ጅቡቲም ነዋሪዎቿም ሆነ መከላከያ ሰራዊቷ ካፋርና ሶማሌ ተወጣጣ መሆኑን ባለመገንዘብ የተሰጠ አስተያየት ነው ብለዋል። በማህበራዊ ሚዲያዎች የተዘዋወሩ ስላሉት የጅቡቲ ፓስፖርትና የልዩ ኃይሉ መታወቂያዎችም አቶ መሪ የሚሉት አላቸው።
አሁን በጅቡቲ አንድም መለያ ልብስ ሶሻል ሚዲያ አላቀረቡም። አንድ ልጅ ፓስፖርት ነው ያቀረቡት። እሱ ደግሞ ፓስፖርቱ ተማሪ ነው የሚለው። ምንም አይነት ኢንፎርሜሽን የለኝም። መንገድ ላይ አሁን ከ5 በላይ ጅቡቲኖች ሞተዋል። አሙፌትም ይሄ የኢትዮጵያ መንግስት የሚያውቁ ነው። በየጊዜው መንገድ ያስቆሙ ሹፌሮችን የሚገደሉ ይሄን የታወቀ ነው። አሁን ያቀረቡት ልዩ ኃይል ነው። ልዩ ኃይል ባለፈው እንትን አለ። አሁን ጎዳ አካባቢ ተከሰታለ። ፖሊስ የልዩ ፖሊስና ህዝቡ ተጋጨ። የተፈናከቱ የቆሰሉ ልዩ ፖሊሶች ነበሩ። በወቅቱ ልዩ ኃይል ዌብሳይት ካም በፊት ህዝብን ሲገል የነበረ ሲያሰቃይ የነበረ ፖሊስ ዛሬ እየተመታ ነው በሚል የህዝቡን ሐሳብ ለማስቀየር ያቀረባቸው ፎቶዎች ነበሩ። አጣታይ ግን አፋር ሚዲያ ምንድን ነው የቀረበው? ያው ልዩ ፖሊስ የለም እየተባለ አሁን ማስረጃ አምጥተናል መግባቱን ቁስለኞቹን ይያሉ። ግን የዛኛው ነው አሁን ጎሬ ላይ ቆስሉ እነዚህ ኃይሎች እኔ አላቃቸውም።
ባለፉት ወራት እየተካሄዱ ያሉ ጥቃቶች አብዛኞቹ ወደ ሶማሌ ክልል እስከ 70 ኪሎ ሜትር ወደ ውስጥ በመግባት የተፈጸሙ ናቸው ያሉት አቶ ዑመር በአሁኑ ሰዓትም በአፋር ልዩ ኃይል ቁጥጥር ስር የሚገኙ በርካታ የሶማሌ ክልል ይዞታዎች አሉ ብለዋል። የሶማሌ ክልል ልዩ ኃይል ግጭት ወደ ተከሰተባቸው አካባቢዎች አለመንቀሳቀሱንም የመከላከያ ሰራዊት ጭምር ያውቃል ብለዋል። በሶማሌና ፋር ክልሎች መካከል ተፈጥሮ የነበረውን አለመግባባት በሰላማዊ መንገድ ለመፍታት ብዙ ጥረቶች መደረጋቸውንና የሶማሌ ክልል አሁንም ዝግጁ መሆኑን ያስታወቁት አቶ ዑመር በቀድሞው የአብዲሌ አመራር ወቅት የሶማሌ ክልል ሲያቆረቆዙ ነበሩ ያሏቸው ጦረተኛ ጄኔራሎች እንዲሁም በትጥቅ ትግል የነበሩት ያርዱፍና ጉጉማ ታጣቂዎች ካፋር ልዩ ኃይል ጋር በመሆን አካባቢው ሰላም እንዳይሰፍን እያደረጉ ናቸው ሲሉ ከሰዋል። አቶ ዑመር የመገናኛ ብዙሃንም እውነታውን መርምረው ከመዘገብ ይልቅ ስለ ሶማሌ ኢትዮጵያዊነትና ሰላማዊነት የተዛባ አመለካከት እንዲሰርጽ ያደረጉ ነው ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ስለ ሰልፉ የሰመራ ነዋሪው አቶ ከድር አህመድ እንዲህ ብለዋል።
ሰልፉ አዋሽ እና አምባላ ገዋኔ ቆነባ ተደረገው ካፍካ አንድ ሰፊ ውድድር
በምን ምክንያት ነው ሰልፍ የተደረገው? ምን ተባለ?
ባለፈው ቅዳሜ ሌሊት የጅቡቲ ሰርጎ በገቡ ታላቆች በአፋር ንጹሃን ዜጎች ላይ ግድያ ወንጀል ተፈጽሞ ነበር። ዛሬ ሰልፍ የሆነው እንትን የመከላከያ ሚኒስትር በኩል የወጣው መግለጫ እንደተመለከተ ዜጎች እየሞቱ የሌላም ጠበቃ በመሆን ሳያጣሩ የተሰጠው መግለጫ ከእውነት የራቀ መሆኑንና የአፋር ህዝብ እንደ ህዝብ እንደ ኢትዮጵያ አካልነቱ መብቱና ማንነቱ እንዲከበርለት ነው የሚጠይቀው። ምክንያቱም በተለያዩ ጊዜ በሚደረጉ ሰርጎች ተደጋጋሚ የሆነ የነፍስ ግድያዎች የጅምላ ግድያዎች ይተካሉ ስለሆነ ይህንን ደግሞ በአስቸኳይ የሚመለከተው አካል መፍትሄ እንዲሰጥበት የሚል ሰልፎች ናቸው በብዛት የወጡ ዛሬ።
አቶ ከዲር አያይዘውም የፊታችን ሐሙስ በክልሉ መዲና ሰመራ ተመሳሳይ ሰልፍ ይካሄዳል ብለዋል። ባለፈው ቅዳሜ አፍደም አካባቢ ተከስቶ በነበረ ጥቃት 18 የአፋር ክልል ሰላማዊ ነዋሪዎች መገደላቸውን በትላንትናው ዕለት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ከድሬዳዋ የመጽሔት ክፍለ ጊዜያችን ይቀጥላል። ባለፈው ቅዳሜ በቦረናና በመስራቅ ጉጂ 6 ሰዎች በኦሮሞ ነጻነት ተዋጊዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናገሩ። ከመካከላቸው የጸጥታ ጠባቂ ሚሊሺያዎች እንዲሁም ነዋሪዎች እንዳሉባቸው የአካባቢው አስተዳደር ገልጿል። ገልሞ ዳዊት ተጨማሪ አለው።
ቅዳሜ ጥቅምት 1 2012 ዓ.ም ተመረጥ በእምስራቅ ጉጂ ዞን ጉሜልደለ ወረዳ 2 ሰዎች እንዲሁም በዳስ ወረዳ ቦረና ዞን 4 ሰዎች በኦሮሞ ንጻነት ሸማቂዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በእምስራቅ ጉጂ ዞን ጉሜልደለ ወረዳ ተፈጸመ ስለተባለው ግድያ አንድ ነዋሪ ሲያብራሩ ታጣቂዎቹ የ9 ልጆች አባት የሆኑትን አቶ ዱበሊበን የተባሉ ነዋሪን አግተው ሲወስዱ ያከባቢው ሚሊሻ ለማስለቀቅ ሲሞክር ሁለቱንም ገለው ሄደዋል ብለዋል። የአቶ ዱበሊበን ልጅ ስለ አባቱ ግድያ እንዲህ ያብራራል።
ቆን ጋባ ማን ግሪያቲ በየ ማን ባዲያ ኦሶዴማ ጅሩ ጆል ዛቴ ለፍቆታቸው ኦሶዴማ ጅሩ አጭት ማን ባዲያ ዱፌ
አባቴ የገጠር የእርሻ መሬት አለው። ከተማ ካለው ቤታችን ወደ ገጠሩ ቤት ለስራ ነበር የሄደው። እዚያው ገጠር ባለው ቤት ውስጥ ቁርስ እየበላ ያለ መተው ከቤት ጎትተው አውጥተው ገድለው ተሄዱ።
የአቶ ዱባሊጅ አባቱ ዱባሊባን የ50 አመት ሰው መሆናቸውን ገልጸው ግድያው ቅዳሜ ጠዋት ጉሜልደሎ ቡልቡል ከተማ አልዶ ባሬሮ በሚባል ቦታ መፈጸሙን ተናግረዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የጉሜልደሎ ነዋሪዎች አሁንም በአካባቢው የጸጥታ ችግር እንዳለ ይናገራሉ። አቶ አብዲ ኩሌ የጉሜልደሎ ወረዳ ጸጥታ ቢሮ ኃላፊ ናቸው። ቅዳሜ ዕለት ተከስተዋል ስለተባለው ግድያ ተጠይቀዋል።
ወሮቲ ስንንቶኮ ያርሲ አባቀበኛቲ ማንምሳቲ ዱፈኒ ፉዳኒ
የዚያን ቀን እሱ ብቻ አይደለም የተገደለው፣ ሼክ መሐመድ የሚባለው የአካባቢው ሚሊሻ አባልም ከአባቴ ጋር ነበር። እርሱንም ተኩሰው ገድለውታል።
ሌላው በተመሳሳይ ቀን ማለትም ባለፈው ቅዳሜ ግድያ ያስተናገደው የቦረና ዞን ነው። ነዋሪዎች አሁንም በአካባቢው በኦሮሞ ንጻነት ሰራዊት ስም የሚንቀሳቀሱ ኃይሎች ቦረና ዞን ዳስ ወረዳ 4 የመንግስት የጸጥታ አስከባሪዎች በታጣቂዎች ተገለዋል ብለዋል። ሊበን ያርሰው የአካባቢው ነዋሪ ነው። የዳስ ወረዳ ነዋሪው ሊበን ወንድሙና ሌሎች የተገደሉ ሰዎች ቅዳሜ ዕለት መቀበራቸውን ገልጸው አሁንም የአካባቢው ጸጥታ አለመሻሻሉን ይናገራል። አቶ ረሺድ ጉፉ በቦረና ዞን የዳስ ወረዳ አስተዳዳሪ ናቸው። አቶ ረሺድ በዳስ ወረዳ ግድያውን የፈጸሙ ሰዎች በቁጥጥር ስር ውለዋል ወይ ተብሎ ተጠይቀው የአካባቢው ጸጥታ አስከባሪዎች ስራቸውን በመስራት ላይ ናቸው ሲሉ አጠቃላይ መልስ ሰጥተዋል። በምስራቅ ጉጂ ጉሜልደለ ወረዳ እንዲሁም በቦረና ዞን ዳስ ወረዳ ስለተፈጸመው ግድያ አቶ ዋቁም ሳጉቱ የኦሮሞ ንጻነት ሰራዊት ምክትል አዛዥ ተጠይቀዋል።
ሎሊማ ሎሊ ሎሊ ወራና ከናፊ ወራና ጎልስቶ ድስቲ ዴማ ቱሬ ዱያ ጉቱ ዳ
ከተገደሉት ሁለት ሰዎች አንዱ አረጋዊ ባለሀብት ነበሩ። ሁለተኛው ሰው ደግሞ ሽፍታ መጥቶ አካባቢውን ሲወር እንቅስቃሴ ስናደርግ በተፈጠረ የተኩስ ልውውጥ ነው የተገደለው። ሼክ መሐመድ ሁሴን ይባላል። የ35 ዓመት ጎልማሳ ነበር። በጊዜው በአካባቢው የነበረው የመንግስት የጸጥታ ኃይል የመከላከል እርምጃ ወስዷል። እኔም ቦታው ላይ ነበርኩ። በድርጊቱ የተሳተፉ ሁሉ ይጠየቃሉ።
አቶ አቁምሳ በምስራቅ ጉጂ በተፈጸመው ጥቃት የተገደሉት የመንግስት ወታደሮች እንጂ የአካባቢው ነዋሪዎች አይደሉም ሲሉ አስተባብለዋል። የኦሮሚያ ጸጥታና ደህንነት ቢሮ በደቡብ ኦሮሚያ በሳምንቱ ማብቂያ ስለተፈጸመው ጥቃት ተጠይቋል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ በደቡብና ምዕራብ ኦሮሚያ ያለው የጸጥታ ችግር አሁንም እንዳለ ገልጸው ቅዳሜ በጉጂና በቦረና ዞን ስለተፈጸመው ግድያ መረጃ እንደሌላቸው ገልጸዋል። ነገር ግን ታጥቀው በተለያዩ የኦሮሚያ ዞኖች የሚንቀሳቀሱ ኃይሎች ወደ ሰላማዊ ትግል እንዲመጡ የኦሮሚያ ጸጥታና ደህንነት ቢሮ እየሰራ ነው ብለዋል።
ቢሮን ገኛው ያሊ ቢሮ አጥታ ጎዳጅ ረሲንዴ ይበር ቢሮን ገኛ ጋራ ነጋቲን ነው ማለት ሁንቱማ
ሲማቴ የቦረናን ህዝብ እያጠቁ ያሉት ታጣቂዎች ናቸው። እነዚህ ታጣቂዎች በአስ ወረዳ ቦርሌ ቀበሌ ማህበር የአራት የጸጥታ አስከባሪዎችን ገድለዋል። ከተገደሉት አንዱ ያጎቴ ልጅ ነበር። ሁለቱ የፖሊስ አባላት፣ ሁለቱ ደግሞ የቀበሌ ሚሊሻ ነበሩ። ኦባቡሌ ገልገሎ ሶራና ደብሶ ዋሪዮ ይባላሉ።
ኮሎኔል አበበ መንግስት ጸጥታ የማስከበር ስራውን አጠናክሮ ይቀጥላል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። ዘገባችን ይቀጥላል። ከፈረሰው የሰገን አካባቢ ህዝቦች ዞንና ከመዋቅር ጥያቄ ጋር በተገናኘ በደቡብ ክልል ቡርጂ ልዩ ወረዳ በተከሰተ ግጭት ቢያንስ 20 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ግጭቱ የተፈጠረው በወረዳ በነያ በተሰኘ ቀበሌ ገበሬ ማህበር ሲሆን መንስኤው የመዋቅር ጥያቄ መሆኑን ነዋሪዎች ለቪኦኤ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኮልናል።
የግጭቱ መንስኤ የሰገን ዞን ከተበተነ በኋላ ቡርጂ ልዩ ወረዳ መሆኑን ተከትሎ የቡርጂ ልዩ ወረዳ መሆኑን በሚደግፉና በማይደግፉ ብሎም አዲስ ጎማዴ የተሰኘው ወረዳ ለማቋቋም በሚሹ ቡድኖች መካከል በተፈጠረ አለመግባባት ነው ተብሏል። ግጭቱ ወደ ከፋ ደረጃ ደርሶ ለሰው ህይወት መጥፋት ምክንያት የሆነው መንገድ በዘጉ በአካባቢው ወጣቶችና በጸጥታ ኃይሎች መካከል በተወሰደ የኃይል እርምጃ መሆኑን ነው ነዋሪዎች ለቪኦኤ በስልክ ተናገሩት። የአካባቢው ነዋሪ የሆኑትና ስማቸው አቶ ምግባሩ ከበደ መሆኑን የገለጹት ግለሰብ እንዳሉት የግጭቱ መንስኤ የመዋቅር ጥያቄ ነው። አቶ ምግባሩ ከ20 በላይ የሚሆኑ ሰዎች መገደላቸውን ገልጦ በአካባቢው ህዝብና በጸጥታ ኃይል መካከል በተደረገ የተኩስ ልውውጥም ሳይሞቱ እንዳልቀሩ ተናግሯል። የተፈጠረውን ግጭት ለማረጋጋት ወደ ስፍራው በማቅናው የልዩ ወረዳ ፖሊስ አባላት ላይ በተኮሰ ጥይትም አንድ አባል መሞቱና ሌላ የመከላከያ ሰራዊት አባል መጎዳቱንም ጠቁመዋል።
የሰገን አካባቢ ህዝቦች ዞን ሸርቶ ነበረ። መዋቅሩ ሲፈርስ አሁን ሌላ ወደ ኮንሶ፣ ሌላ ወደ ቡርጂ ምናምን ተብሎ ነበረ። ጉማይዴ ደግሞ የራሱን ልዩ ወረዳ ጠይቆ ነበር። ከዚህ የተነሳ አሁን ለጉማይዴ ልዩ ወረዳ አይሰጥም ሲባል ጉማይዴ ደግሞ እስከ መጨረሻ አሁን ይኸው 17 ቀበሌያት አንድ ላይ ሆነው አንገዛም፣ በቡርጂ በኩል ያሉ ለቡርጂ አንገዛም፣ በዚህ በኮንሶ በኩል ያሉ ለኮንሶ አንገዛም ብሎ እስካሁን በኮማንድ ፖስት ነው አካባቢው ሲተዳደረ ቆየ። ይህን ኮማንድ ፖስትም አልፎ ይኸው በየቦታው ግጭት ይፈጠራል። በየቀኑ ነው ሰው የሚሞተው እዚህ አካባቢ። አሁን ከትላንትና ወዲያ በሁለት ነው ይሄ ግጭት ማታ ላይ የተቀሰቀሰ
ጥቅምት 2
በቡርጂ ቀበሌ አሁን በነይ አካባቢ በጉማሌ ደጋፊ እና በቡርጂ ደጋፊ መሀል የተፈጠረ ግጭት በቃ መጀመሪያ አካባቢ ፖሊስ እና መከላከያ ስለተመቱ መከላከያ ገብቶ እንዳለ ሰው ቤት ውስጥ ባሉት ሰው ላይ በቃ እንዳለ ጥይት ዝናብ እያከፈከፈ ከ20 ሰው በላይ ነው አሁን የሞተው። ጉማሌ መሆን ይፈልጋሉ። ቡርጂ ደግሞ የራሱን ፖሊስ ልኮ የግድ የኔ መሆን በነትር እንድትተዳደሩ ብሎ እርምጃ ለመውሰድ ሲል አንገዛም ብለው ነው ከራሳቸው ላይ ምላሽ የሰጡ። በዚህ ምክንያት ነው አሁን በነያዎቹ ፖሊስ ስለገደሉ፣ የቡርጂ ፖሊስ ስለሞተ አሁን በዛ ምክንያት መከላከያ ገብቶ ብዙ ሰው ገደለ።
መጀመሪያ የሀይል እርምጃ የወሰደው በነያ ውስጥ ያሉ የቡርጂ ህዝቦች ናቸው ማለት
እነሱ በግድ ተገዙ ሲባል አሁን ግጭት ነበረ። በግጭቱ መሀል ፖሊስን ገባ መሰለ። በዛ መካከል ነው አሁን ፖሊሱ ሞተው።
ፖሊስ ከሞተ በኋላ መከላከያ ለማረጋጋት ገብቶ እርምጃ ወሰደ።
በቡርጂ ወረዳ የብናያ ቀበሌ ገበሬ ማህበር ሊቀመንበር አቶ ደጀኔ በበኩላቸው የሟቾች ቁጥር 17 መሆናቸውን፣ ነገር ግን ቁጥሩ ሊጨምር እንደሚችል ነው ተናገሩት። እሳቸውም ሁለት ልጆቻቸው ጠፍቶ የት እንዳሉ እንደማያውቁና በርካታ የቀበሌው ነዋሪዎችም ተደብቀው ጫካ ውስጥ መሆናቸውን በስልክ ለቪኦኤ ተናግረዋል። እርምጃ በመውሰድ ላይ ያለው የቡርጂ ልዩ ወረዳ ባለስልጣናትና የክልሉ እንዲሁም የአገር መከላከያ ሰራዊት አባላት ናቸው በማለትም ተናግረዋል።
ማህበር ጥያቄ ነው ጠየቀው። ቡርጂ ነን እንግዲህ ቡርጂ ምንሆን ብልቅት የተነሳና በመልካም አስተዳደርና በአንዳንድ መሰረተ ልማት ጥያቄዎች ባለመመለሱ አንፈልግም፣ በአቅራባ ነው እኛ ምላሽ የምንሰጥ ቦታ ይሻላል ብሎ ጠሉ። በዚህ ምክንያት ብቻ ነው አሁን የጦር በእኛ ላይ እየተነሳ ያለው። ጫካ ውስጥ ህጻናቶች እያለቁ ነው፣ ሴቶች እያለቁ ነው።
ማን ነው እንደዛ የሚያደርገው?
ወረዳ አመራርና ፖሊስና ፌደራል ፖሊስ ነው። መከላከያም አሉ አሉኝ። መቼ ባይና ሲገባ ብቻ ገና ሰፈር ላይ ሳይደርስ ተኩስ ተጀመረ። በየቤታቸው አንዳንድ ቀንዳ ሰዎችን ተሰማ ያስገድል። መንግስት መቼስ መጠየቅ ስልጣን የሰጠው መንግስት ነው። ጠየቁ እንጂ አይሆንም አላል። ምላሽ እስከምናገኝ ጠብቁን ነው።
በክልሉ ምክር ቤትና በፌዴሬሽን ምክር ቤት የቡርጂ ወረዳ ህዝብ ተወካይ የሆኑት አቶ ከድር አደም እንዳሉት እስካሁን 15 ሰዎች መገደላቸውን አረጋግጠዋል።
ቡርጂ ወረዳ ላይ በናያ ቀበሌ ላይ ባለፈ የተከሰተ ከመዋቅር ጋር አደራጀት ጋር ተያይዞ የነበረ ችግር ነበረ። በዛ ችግር ምክንያት ክልሉ ህዝቡን ሳያወያይ ለአመራር በጫና ሊወረደ ሁኑ ብሎ የሰጠበት ሁኔታ አለ። ያ ልዩ ወረዳ ደግሞ ጎማይደ ዙሪያ ያሉት አራቱም ቀበሌ ቢያንስ 30% የሚሆን የቡርጂ ህዝብ የሚኖሩት በዛ አራቱ ቀበሌ ላይ ነው። በነዛ አራቱ ቀበሌ ላይ የሚኖሩ ህብረተሰብ ይሄን አልተቀበለም። ልዩ ወረዳ አደረጃጀት ባለመቀበሉ እስካሁን ትምህርትም ያልተጀመረበት፣ አንድም ትምህርት ቤት ያልተከፈተበት እና ምዝገባም ያልተካሄደበት ሁኔታ ነው ያለው። ይሄን ደግሞ ህብረተሰቡን ከክልልም ይሁን ከወረዳ ሄዶ ያወያየና ያነጋግር አካል የለም። ለምን ሆነ ሳይባል መከላከያና ፖሊስ ይዞ በመግባት ህብረተሰቡ ጋር አለመግባባት ተፈጠረ። ወደ 15 ሰው የሞተበት ሁኔታ አለ። ከአርሶ አደር
ለተፈጠረው ችግር ተጠያቂው የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ነው ሲሉ ከሰዋል።
ትልቁ ለዚህ ለሰው ሞት ተጠያቂም ለዚህ ግጭት በቡርጂ ብሔረሰብ መሀል ብቻ አይደለም፣ ባለፈ በደራሽ ብሔረሰብም እንዲህ ህዝቡ የተቃጠለበት ሁኔታ ነው ያለውና ተጠያቂው ክልሉ ነው። በአግባቡ ዞኑን ሲያፈርስ ህዝቡን ሳያወያይ ያፈረሰበትና በጫና ተቀበሉ ያለበት ሁኔታ ስላለ ይሄ ለዚህ ትርምስ መፈጠርና ሰው ሞት፣ ለንብረት መውደም፣ ለህዝብ መፈናቀል ተጠያቂ ነው ክልሉ ነው።
መረጃውን ለማጣራት ወደ ወረዳው የመንግስት ስራ ኃላፊዎችና ወደ ሚመለከታቸው አካላት ተደጋጋሚ ሙከራ ብናደርግም ምላሽ ሊሰጡን አልቻሉም። በመሆኑም አልተሳካም። እንዳገኘዋቸው የሚመለስበት ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ጥቅምት 4/2012 ዓ.ም. ስርጭት ነው እየተከታተላችሁ ያላችሁት። 3:33 ነው አሁን አዲስ አበባ ላይ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ ብላችሁ ከፌስቡክ ገጻችን ማግኘት ትችላላችሁ። በትዊተርም እንዲሁ አት ቪኦኤ ሃሽታግ ቪኦኤ አምሃሪክ ብላችሁ ሀሳባችሁን አንሸራሽ ነው። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢአይ ላይ ማግኘት ትችላላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። አሃዱ ራዲዮ 94.3 ላይም ከምሽቱ 3 ሰዓት እስከ 4 ሰዓት በቀጥታ ይተላለፋል ስርጭታችን። ተከታተሉ፣ አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ለአራት ቀናት ያህል በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገልጿል። ለዚህ ምክንያቱ በፖሊስ አባላት ማስፈራሪያና ዛቻ እየደረሰባቸውና የፍርድ ሂደቱን በአግባቡ እየታየ አለመሆኑ እንደነበረ የፓርቲያቸው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለ ለአሜሪካ ድምጽ ተናግረዋል። ካመራሮቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ፣ የጽፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤት አባል አቶ ሲሳይ አልታሰብ ይገኙበታል። ሩሲያንና አውሮፓን በሚመለከቱ ጉዳዮች የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አማካሪ የነበሩት ፊዮና ሂል ፕሬዝደንቱ ከስልጣን ለመወገድ በሚያበቃ ደረጃ የሚያስከስስ ጥፋት ፈጽሞ እንደሆነ ለተያዘው ምክር ቤታዊ ምርመራ የምስክር ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ከአምባሳደርነቱ እንዲነሱ መደረጉን አጥብቀው ተቃውመው እንደነበረ ፊዮና ሂል አመልክተዋል። በዚህ የምስክርነት ቃላቸው ዩክሬን ላይ ጫና ለማሳደር የሚደረገው ሙከራ አሳሳቢ መሆኑን ለዋይት ሃውስ ነገረ ፈጆች እንዲያሳውቁ የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን መመሪያ ሰጥተዋቸው እንደነበርም በዚሁ የምስክርነት ቃላቸው ተናግረዋል። ሂል የምስክርነት ቃላቸውን የሰጡት በዝግ ችሎት ይሁን እንጂ አሶሲየትድ ፕሬስ፣ ኒውዮርክ ታይምስ እና ዋሽንግተን ፖስት የተሰጠውን የምስክርነት ቃላቸውን በቅርበት የሚያውቁ ሰዎችን ዋቢ አድርገው ነው በዝርዝር የዘገቡት። ፊዮና ሂል ዋይት ሃውስን ባለፈው ሐምሌ እስከለቀቁበት ጊዜ ድረስ በፕሬዝደንት ትራምፕ የብሔራዊ ጸጥታ ምክር ቤት የአውሮፓና የሩሲያ ጉዳዮች ከፍተኛ ዲሬክተር ስለነበሩ የውጭ ፖሊሲው ቀረጻ ላይ ያለውን የጀርባ ወይም የውስጥ አሰራር ውስጥ አዋቂ እንደነበሩ ይነገራል። የተወካዮች ምክር ቤት የስለላ ኮሚቴ መጥሪያ እንደላከላቸውና የሚቀርቡላቸውን ጥያቄዎች ለመመለስ መዘጋጀታቸውን ነው ጠበቃቸው የተናገሩት። ምክትል ረዳት የውጭ ጉዳይ ሚኒስትር ጆርጅ ካንተም ዛሬ ቃላቸውን ይሰጣሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቷ ማሪ ዮቫኖቪች ባለፈው ሳምንት የምስክርነት ቃላቸውን ሲሰጡ የፕሬዝደንቱ የግል ጠበቃ ሩዲ ጁሊያኒ በአምባሳደርነት ክንዋኔ ላይ ወገዛ ከጀመሩ በኋላ ፕሬዝደንቱ ያን መሰረተ ቢስና የሐሰት ውንጀላ ተከትለው ከአምባሳደርነት አነሱኝ ማለታቸው የሚዘነጋ አይደለም።
አመሰግናለሁ ቆንጂት ለሰዓቱ አበይት ዜና። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። ዋና አዘጋጅ ትዝታ በላቸው ነች። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ላኩልን። በኢሜል ለምትጠቀሙ horn@voanews.com ነው። እያስተናገድናችሁ ያለ ነው ሶሎሞን አባተና ዝግጅታችን ይቀጥላል። አብራችሁን ቆዩ።
ኢትዮጵያ ለስደተኞች መጠለያ ከመሆኗ ጎን መብቶቻቸው ተከብረውላቸው በሀገሪቱ ውስጥ እንዲኖሩና መስራትም እንዲችሉ ሁኔታዎች እየተመቻቹ መሆኑን የስደተኞችና ከስደት ተመላሾች ኤጀንሲ ገለጸ። ኤጀንሲው ጉዳዩ ከሚመለከታቸው አካላት ጋር ዛሬ ውይይት አድርጓል። ፀሐይ ዳምጦ
ጅማሜት ስደተኞችን ተቀብላ የማስተናገድ ልምድ ያላት ሀገር ናት። ነገር ግን በአሁኑ ጊዜ ስደተኞችን ወደ ልማት በማስገባት ሰርተው እንዲኖሩ ለማድረግ ቅድመ ዝግጅቱ ተጠናቋል ሲሉ የስደት ዳይሬክተር አቶ አዲሱ ቀበኔሳ ተናግሯል።
በሰብአዊ ድጋፍ፣ ምግብ፣ መጠለያ እና መሰረታዊ አገልግሎቶችን ብቻ ነበር የምንሰጠው። አሁን ወደ ልማት ስንመጣ ስደተኛው ሰርቶ ራሱን የሚችልበት ሁኔታ እንዲፈጠር ነው እየተፈለገ ያለው። ከአካባቢ ሰው ጋር በመቀላቀል ራሱን ሰርቶ ራሱን ማኖር እንዲችል ከመንግስት ማስፈለጊው ሰርቪስ እንዲያገኝ ነው እየሰራን ያለን። ባለመቀብ ደረጃ ሀገራችንም ይህን ሂደት ተቀብላ ተግባራዊ እያደረገችን ያለችው ባለፉት ሁለት ዓመታት። እንደውም ኢትዮጵያ ሀገራችን የዚህን አዲሱን አስተሳሰብ አዲሱን ስደተኛ አያያዝና ድጋፍ አፕሮች እንደ ፓይለት ካንትሪ ተብላ ተመርጣ ላለፉት ሁለት ዓመታት ኤክሰርሳይዝ ስናደርግ ነበር።
በቅርብ ጊዜ ስደተኞችን አስመልክቶ የወጣ አዋጅ ለስደተኞች መጠለያና መሰረታዊ የሆኑ ነገሮችን ከማሟላት በተጨማሪ እንደ ማንኛውም የሀገሪቱ ነዋሪ ስራ ፈጥሮ ተቀጥሮ መስራትና የትምህርት ዕድል እንዲያገኙ እንዲሁም ከካምፕ ውጪ መኖር እንዲችሉ እየተመቻቸ ነው ብሏል አቶ አድሱም።
ያስተኛዋጅ በአለም አቀፍ ደረጃ በጣም የተደነቀ ኢትዮጵያ የቆየ ስልጣን የመቀበል ልምዷን ፍላጎቷንና ኮሚትመንቷን በድጋሚ እንደ አዲስ ያረጋገጠችበት ሆኖ የተወሰደው የሪፎርም ገቨርንመንትም ይሄን ኮሚትመንት ያስከተለ በተለይም ደግሞ በጣም ህጋዊ መሰረት እንዲኖር ያደረገ በመሆኑ ብቻ በጣም የተደነቀ ነው ያለው። ወደ ልማት ስናሸጋግረው ትልቅ እድል ነው። ስደተኛ ድሮ አንዳንዱ እንደ ሸክም የሚያየዋል እንደ መጥፎ እድል የሚያየዋል። አሁን ግን ስደተኛን ሆስት ማድረግ የልማት እድል ይፈጥራል። በመናሰብ ለስደተኛው ስራ እድል ስንፈጥር ለሆስት ኮሚኒቲም ስራ እድል እንፈጥራለን። ስደተኛን ብቻ ተጠቃሚ የሚያደርግ የልማት ፕሮጀክት አይፈጸምም። ሀገራችን ላይ በአዲሱ አፕሮች አቋም ይዘን ሀገራችን እየተገበረችው ያለችው በዓለም አቀፍ ደረጃ ነው የተስማማንበት። ስደተኛን ስናገለግል ስደተኛን ስንጠቅም የአካባቢ ማህበረሰብ መጥቀም አለብን።
በኢትዮጵያ ከ900,000 በላይ የሚሆኑ ስደተኞች ይኖራሉ ያሉት የኤጀንሲው ጥናት ገቢ ማሰባሰቢያና ፋይናንስ ቡድን መሪ አቶ ኪሮስ ክንፌ እስካሁን ከተለያዩ ዓለም አቀፍ ድርጅቶች ስደተኞችን ለመርዳት ለኢትዮጵያ የሚደረገው ድጋፍ አናሳ ነው ሲሉ ተናግረዋል። አቶ ኪሮስ በሀገሪቱ የሚገኙ በርካታ ስደተኞች የተሻለ ስራ እንዲያገኙ እየተሰራ ነው ብለዋል።
ላለፉት ረጅም ዓመታት የዓለም አቀፉ ማህበረሰብ ሆነ ስደተኞች ተቀብለው እያስተናገዱ ያሉ ሀገራት ሲከተሉት የነበረው የምላሽ አተገባበር በዋናነት ሰብአዊ ድጋፍ ላይ ያተኮረ እና ያ ደግሞ የስደተኞችን ህይወት ብቻ ሳይሆን ተቀብለው እያስተናገዷቸው ያሉ ማህበረሰቦችም ተመሳሳይ የሊቪንግ ኮንዲሽን ስለሆነ ያላቸው በተመሳሳይ ችግር ውስጥ አብሮ እንዲኖሩ እያደረገ ስለሆነ የሰብአዊ ድጋፉን ከልማትና ከሰላም ግንባታ ጋር አስተሳስሮ በማስኬድ ስደተኞች በልማት ተጠቃሚ ሆነው ችግሮቻቸው ዘላቂ የሆነ መፍትሄ እንዲያገኙ የማድረግ አካሄድ ነው አሁን ዓለም አቀፉ ማህበረሰብ እየተከተለ ያለ። ስለዚህ በዋናነት ሎንግ ተርም ሶሉሽን ላይ ፎከስ ያደረገ የአተገባበር ስርዓት ነው በመከተል ላይ ያለ ነው። ኢትዮጵያም በዚሁ ተመሳሳይ አተገባበር ነው እየተከተልን ያለ ነው።
እንደ አውሮፓ አቆጣጠር በ2018 ኢትዮጵያ ለስደተኞች የሚያስፈልገውን ድጋፍ 50% በታች በማግኘቷ አስቸጋሪ ሁኔታ ማሳለፏን ጠቅሶ በዚህ ዓመት ከዓለም ባንክ ቃል የተገባላት $600 ሚሊዮን የገንዘብ ድጋፍ ትልቅ ተስፋ መሆኑን ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ተከታዩ ቅንብር ወደ ምስራቅ ኢትዮጵያ ወስደናል። ስለ አዲስ ፓርቲ ምስረታ ነው የምንነጋገረው። አዲስ ተቃዋሚ ፓርቲ ካለፈው አርብ እስከ ትናንት ድሬዳዋ ላይ በተካሄደ ጉባኤ ተመስርቷል። ለሶማሌ ሕዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ይሰኛል። የፓርቲው መስራች ጉባኤ ትናንት የተጠናቀቀ ሲሆን የሁሉንም ብሔር ተወላጆችና ምሁራንን እንደሚቀበል ተናግሯል። ቅንጅት ለዲሞክራሲና ለነጻነት ፓርቲ ዋና መቀመጫውን ጅጅጋ እንደሚያደርግና ድሬዳዋና አዲስ አበባ ላይም ቅርንጫፎች እንደሚኖሩ ተነግሯል። አዲስ ቸኮል ዝርዝር አለው።
በትሪያንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም ዞኖች እንደተወጣጡ የተነገረላቸው ታዳሚዎች ተገኝተዋል። መስራች ጉባኤውን በተመለከተ ጋዜጣዊ መግለጫ የሰጡት ከፓርቲው መስራች ኮሚቴ አባላት አንዱ የሆኑት አቶ አደን አላሌ ስለ አዲሱ ፓርቲ እንዲህ ብለዋል።
ዲሞክራሲና ነጻነት ለምን ሆነ? ቅንጅት ለምንድን ነው ሆነ? ዲሞክራት የሆነ ሰዎች እና ለውጥ የሚፈልጉትን ሰዎች አጠቃላይ መሳተፍ ይችላሉ። እኛ ዛሬ አንተ ይከለነን አንተ ይከለነው መሳተፍ አትችልም አይደለም። የድርጅቱ ዓላማ የሚያምን ሰው መሳተፍ ይችላል። ዛሬ እንደምናየው ሀገራችን ገና ለውጡ አልተሳካም በደንብ። አሁን ብናየው ክልል አምስት ብንወስደው ምን አይነት መንግስት አለ? አዲ ላይ የኛ ነው ያስወረድነው። ግን ምንድነው የተተካው በቦታው? አንድ ሰው ሁለት ሰው ከውጭ አምጥቶ አስቀመጡት። የድሮ ፓርቲ የነበረውና ህዝቡ የገደለውና ይሄንን ችግር ያመጣው ቦታው አለው። የኔ ሰዎች ደግሞ ከነገቡት በመስኮት ነው የገቡት፣ በሄሊኮፕተር ነው የመጡት።
ፓርቲው የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር ነው መስራች አባላቱ ያስታወቁት። የሶማሌ ክልል ገዢ ፓርቲ ሶዴፓና ተቃዋሚው ኦብነግ ባሉበት ሁኔታ ሌላ አዲስ ፓርቲ የመመስረቱን አስፈላጊነት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ አቶ አደና ላሌ
የኛ እምነታችን መጀመሪያ ዴሞክራሲ ነው፣ ሁለተኛው ነጻነት፣ ዴሞክራሲና ነጻነት ነው፣ ሶስተኛው
ራሳችን ህዝቡ በዲሞክራሲ መርጦ እንዲያስተዳድሩ ነው የሚፈልገው። እስከ ዛሬ ድረስ የነበረው ምን ነበር? ያድግ ጊዜ ምንድን ነበር? ይከለ ይባላልና እንደዛ ነበር አንድ ፓርቲ የሚሆነው። ይህንን ሁከት የሌላቸው ልጆች የሆኑትንና ገና ያልበሰሉትን ይሄ ነበር የሚመሩት። መርጦ ያስቀምጣሉ። ይሄ ነበር የኛ የምንፈልገው። አጠቃላይ ክልሎች ሶማሌ ክልል ይሁን አማራ ክልል ይሁን ሌላ ክልል ይሁን ህዝቡ ራሱ የሚፈልጉትን ሰዎች በዲሞክራሲ እንዲመረጥ እና እንዲመሩ ነው የምንፈልገው።
የፓርቲው ሌላኛው መስራች አቶ መሐመድ አሩ በበኩላቸው ስለ ፓርቲው አስፈላጊነት ተከለዋል።
አንደኛ እኛ ድርጅት ማንኛውም ኢትዮጵያዊ መሳተፍ እንዲችል ሶማሌ አንልም አማራ አንልም ትግሬ አንልም ኦሮሞ አንልም ማንኛውም ኢትዮጵያዊ በዚህ ድርጅት ውስጥ እንዲሳተፍ ተቀብለናል። ሁለተኛ በአሁኑ ጊዜ በክልላችን ውስጥ ያለው ፖለቲካ ድርጅት ወይም ክልሉ የሚመራው ድርጅት እንደሚታወቁት ኮረፕትድ የነበረ አዲኢሌ ይመራ የነበረ ብዙ ችግር አገሩን ያቃጠለ ድርጅት ነው። ኢትዮጵያ ህዝብ በሙሉ እኩል ናቸው፣ አንድ ናቸው፣ ወንድሞቻችን ናቸው የሚል ሀሳብ ነው ይዘን የመጣን።
ፓርቲው በሚተዳደርበት ፕሮግራምና ህገ ደግሞ ዙሪያ ውይይት የተካሄደ ሲሆን የፓርቲው አመራሮች ምርጫም በዛሬው ዕለት ተከናውኗል። ዛሬ ስለተካሄደው ምርጫ የፓርቲው መስራች ኮሚቴ አባል አቶ አደላላሌ በስልክ መረጃ ሰጥተው ነበር።
ስራ አስፈጻሚ ኮሚቴ መርጠናል፣ ማዕከላዊ ኮሚቴ መርጠናል፣ ሴክሬታሪ እና ፕሬዚዳንት ምክትል ፕሬዚዳንት መርጠናል። ሌላው ስራ እየጨመረ ነው። ሁለት ቀን በኋላ ወደ አዲስ አበባ እንሄዳለን። ወደ ሌላ ቦታ አስፈላጊ ነገሮች ከዛ በኋላ ደግሞ ወደ ጂጂጋ ወደ በየቦታ እንሄዳለን።
የፓርቲው ሊቀመንበር ሆነው የተመረጡት አቶ መሐመድ አደምቢሌ ሲሆኑ ዶክተር አብዱል መጅድ ሁሴን የሶዴፓ ሊቀመንበር በነበሩበት ዘመን የፓርቲው ዋና ጻፊ እንደነበሩ ያገኘነው መረጃ ያመለክታል። ምክትላቸው ሼክ ኢብራሂም መሐመድ ሁሴን ደግሞ የቀድሞው የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመር ወይም አብዲሌ ከስልጣን እንዲወርዱ ከታገሉ ወጣት ፖለቲከኞች አንዱ ነበሩ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ዘገባችን ይቀጥላል። ባለፈው መጋቢት ወር ቢሾፍቱ አቅራቢያ በወደቀው የኢትዮጵያ አየር መንገድ በረራ ቁጥር 302 ተመዝግቦ የነበረ አውሮፕላን ውስጥ ተሳፋሪ ከነበሩ 32 ኬንያውያን ውስጥ የ28ቱ አስከሬኖች ናይሮቢ ገብተዋል። ከናይሮቢ የራይል አምቦር ዘገባ ተልኮልናል። አዳነች ፍሳዬ ታቀርባለች።
አንድ የኢትዮጵያ አየር መንገድ አይሮፕላን በአይሮፕላኑ አደጋ ከሞቱት 32 ኬንያውያን መካከል የ28 ሰዎች አስከሬኖችን ይዞ ትላንት ሰኞ ማለዳ ላይ በጆሞ ኬንያታ ዓለም አቀፍ አይሮፕላን ማረፊያ ላይ ገብቷል። አብዛኞቹ ጥቁር የለበሱ የሙታኑ ቤተሰቦች የሐዘን ስሜት በሚንጸባረቅበት ሁኔታ ሲጠባበቁ እንደነበር ተዘግቧል። አስከሬኖቹን ለመቀበል ይጠብቁ ከነበሩት ቤተሰቦች መካከል የ34 ዓመት ዕድሜው አብዱላሂ ኢብራሂም ቤተሰቦች ናቸው። አብዱላሂ ሳውዲ አረቢያ ውስጥ በአንድ የወተት ኩባንያ ይሰራ የነበረ ሲሆን በአይሮፕላን አደጋው የሞተው ለእረፍት ወደ ሀገሩ ይጓዝ በነበረበት ወቅት ነው። አስከሬኖቹን ለመቀበል አይሮፕላን ማረፊያው ላይ የነበሩትን ቤተሰቦች ለመጠየቅ በቦታው ከተገኙት ከፍተኛ የሀገሪቱ ባለስልጣኖች መካከል የውጭ ጉዳይ ሚኒስትር ሞኒካ ጁማ ናቸው።
We have had a chance to meet with the families. We've had a chance to give them a final service.
ከቤተሰቦቻቸው ጋር የመነጋገር እድል አግኝተናል። ለሰባት ወራት ያህል ሀዘን ላይ የቆዩት ቤተሰቦች የመንፈስ እረፍት እንዲያገኙ ለመርዳት ስንል ሁሉንም እምነቶች ያቀፈ የሀዘን ስነ ስርዓት አድርገናል።
በአይሮፕላኑ አደጋ የሞቱት ኬንያውያን አስከሬኖች ሁሉ ተገኝተዋል። አራቱ በዛሬው ዕለት ያልተመለሱት አስከሬኖቹ ተቃጥለዋል ወይም ደግሞ ቤተሰቦቻቸው በግል ቀብረዋቸዋል ብለዋል የውጭ ጉዳይ ሚኒስትሯ። በአይሮፕላን ማረፊያው ላይ የጸሎት ስነ ስርዓት ከተደረገ በኋላ አስከሬኖቹ ለቤተሰቦቻቸው መሰጠታቸውን
ባለስልጣኗ ገልጸዋል። ከሶስት ሰዓታት በኋላ የአብዱላሂ ቤተሰቦች ኪበራ በተባለው የናይሮቢ ክፍል በሚገኘው መኖሪያ ቤታቸው የሐዘን ስነ ስርዓት አደረጉለት። አባቱ ኢብራሂም መሐመድ አሁን ከሐዘናቸው ማገገም ሊጀምሩ እንደሚችሉ ተናግረዋል።
ኮሃኪካ ቆይ ምዝ ሳባዮት ንልኳ ንመቋ ትራማታይዝድ ለኪን ለዮ
በነዚህ ሰባት ወራት ውስጥ በስቃይ ላይ ነው የነበርኩት። የልጅና ስክሪን ስረከብ መስጋና ይድረሳቸውና ሐዘኔ ቀለል አለልኝ። አሁን ስለቀበርኩት የመቅለል ስሜት ተሰምቶኛል። አሁን የጤናዬ ሁኔታ መሻሻል ይጀምራል።
እናቸው
ተናምሽኩሩ መንዘምጉ አመጃሊያ ኮሌቷ ናኩላዟ
የኢብራሂም አስክሬን ቤቱ በመድረሱ እግዚአብሔር እናመሰግናለን። አሁን አያቶቹና ቅድሚያቶቹ አጠገብ ተቀብረዋል። ልጃቸው የእስልምና እምነት በሚጠይቀው መሰረት ከቤተሰቦቹ ጎን በመቀበሩ አባትና እናቱ ሰላም ያገኛሉ።
ቦይንግ 737 ማክስ አይሮፕላን ባለፈው መጋቢት 10 እንደ አውሮፓ አቆጣጠር ቢሾፍቱ ከተማ ላይ በተከሰከሰበት ወቅት የ157 ሰዎች ህይወት ማለፉ የሚታወቅ ነው። የቦይንግ ኩባንያ ኢትዮጵያና ባለፈው ዓመት ኢንዶኔዥያ ውስጥ በተመሳሳይ ሁኔታ ላለቁት ሰዎች ካሳ 50 ሚሊዮን ዶላር መመደቡን አስታውቋል። ለሁለቱ አይሮፕላኖች አደጋ ምክንያት የሆነው የተሳሳተ መሳሪያ ነው በመባሉ ኩባንያው ምርመራ እያካሄደ ባለበት በአሁኑ ወቅት መላ 737 ማክስ አይሮፕላኖች እንዳይበሩ ታግደዋል።
አመሰግናለሁ አዳነች ለዘገባው። እንደዚሁም ራይል አምቦርን ከናይሮቢ። ክብራትና ክብራን አድማጮች ዝግጅታችን የሚተላለፍላችሁ በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ ነው። በናይል ሳት ቪኦኤ 24 ላይ ልታገኙን ትችላላችሁ። በተጨማሪም በአህዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። ፕሮዲውሰሯ አንዳንድ ዘና የሚያደርጉ ጣዕመ ዜማዎችን እየቆፈረች ነች ያለችው። ክቡራትና ክቡራን አድማጮች አሁን ሰሞኑን አዲስ አበባ ላይ ትንሽ ብራ ነገር ይመስላል። የከፍተኛው ሙቀት 22 ዝቅተኛው 11 ዲግሪ ሴልሺየስ መሆኑን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ያወጣው ትንበያና ጥቆማ ይናገራል። ኤጀንሲው ከ32 የተለያዩ የኢትዮጵያ ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያዎችን ይዟል። በዚያ መሰረት ወደ ጣቢያው ወደ ዌብሳይቱ ገብታችሁ
ሙዚቃው ጀምሯል።
ማንኛውንም የአየር ሁኔታ የተለያዩ አካባቢዎችን እንድትከታተሉ ልትሳተፉን ጭምር እንጋብዛለን።
መሐመድ አማን ጀሚላ እያለ ጥቂት ያዝናናል። አብራችሁን ቆዩ። We'll be right back.
እናመሰግናለን ለግብዣው። አሁን ከእናንተ አስተያየቶች ይጣልና አርግላችሁ አንዱ
ሃሎ ቪዲዮዎች እንዴት ናችሁ? ሰላም ናችሁ? እይ ደረጀባላለሁ የሚደውለው ከካናዳ ካልጋሪ ከተማ ነው። ሰሞኑን አቶ ሽመለስ አብዲሳ የኤርኤችአ በዓል ላይ የተናገሩን ነገር በዓሉን ድባቡን ያጠፋ የህዝቦችን አንድነት፣ ሰላም፣ ፍቅርና ወንድማማችነት ወደኋላ ይጎተተ፣ የመደመር ስሌትን የቀነሰ ብሎም በርካታ የአማራ እና ሌላውን ብሔረሰብ ያሳዘነ ንግግር ሆኖ ሳለ በቪኦኤ ያለመዘገቡ ግን እጅግ አሳዝኖኛል። ይሄ ነገር እናንተ ባትናገሩትም በማህበራዊ ሚዲያ እየተንሸራሸረ ይገኛል። አሁንም ቢሆን የሚመለከታቸውን ክፍሎች ስለዚህ አስተያየትና ስለዚህ ንግግር ማብራሪያ እንዲሰጥበት ብታደርጉ መልካም ነው እላለሁ። አመሰግናለሁ። ዝርዝሩን ደረጀኝ ባይ።
ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና እናሰማ። በደቡባዊ ምዕራባዊ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት አንዲት ጥቁር ሴትን መኖሪያ ቤቷ ውስጥ ተኩሶ ገደላት የተባለው ፖሊስ በግድያ ወንጀል ተከሶ እስር ቤት እንደሚገኝ ተገልጿል። አፍጋኒስታን ውስጥ በቅርቡ የተከናወነውን የፕሬዝዳንታዊ ምርጫ ሂደት ኢላማ ባደረጉ የታጣቂ ጥቃቶች የተገደሉትን 85 ሰዎች ጨምሮ በትንሹ 460 ሲቪሎች ላይ ጉዳት መድረሱን የተባበሩት መንግስታት ድርጅት ያካሄደው ምርመራ አስታወቀ። የመንግስታቱ ድርጅት የአፍጋኒስታን ድጋፍ ሚሽን ዛሬ ባወጣው ልዩ ሪፖርት ከደረሰው ጉዳት ውስጥ 80% ታሊባን ምርጫውን ለማደናቀፍ ሆን ብሎ ሁከት የመፍጠርና መራጮችን የማስፈራራት ዘመቻ አድርጎ ያደረሰው መሆኑን ነው የገለጸው። በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚወዳደሩ 12 የዲሞክራቲክ ፓርቲው እጩዎች ዛሬ ኦሃዮ ክፍለ ግዛት ዌስተርቪል ከተማ አደርባይን ዩኒቨርሲቲ ግቢ ውስጥ ክርክራቸውን ያካሂዳሉ። የዛሬው ካለፈው ሰኔ ወር ወዲህ አራተኛ የዲሞክራቶቹ እጩዎች ክርክር ሲሆን በዚህ ብዛት ባንድ መድረክ ሲቀርቡ ይህ የመጀመሪያ ክርክር ይሆናል። ባለፈው መስከረም ወር በተካሄደው ክርክር ከቀረቡት ከአስሩ እጩዎች በተጨማሪ የሃዋይዋ የዩናይትድ ስቴትስ ኮንግረስ አባል ቱልሲ ጋባርድ እና ቀድሞ በሽርክና በብድር ገንዘብ መዋዕለ ንዋይ በማፍሰስ ማትረፍ ላይ ይሰሩ የነበሩትና ለአካባቢ ደህንነት ተሟጋቹ ቶም ስቴየር በዛሬው ክርክር መድረክ ላይ ይካፈላሉ።
አመሰግናለሁ ቆንጂት ለማጠቃለያ ዜናው። ክብራትና ክብራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀሩናል። አጠራጥር ያሉ መረጃዎችን ላካፍላችሁ። በኢትዮጵያ ንግድ ባንክ የምንዛሪ ተመን መሰረት 29 ብር ከ34 ሳንቲም ነው የአንድ ዶላር ምንዛሪ። የባንክ መሸጫ ዋጋ 29 ብር ከ64 ሳንቲም ነው። አንድ ዩሮ 32 ብር ከ75 ሳንቲም፣ አንድ የእንግሊዝ ፓውንድ 37 ብር ከ46 ሳንቲም ነው። የአንድ በርሜል ድፍድፍ ዘይት ዋጋ 54 ዶላር ከ74 ሳንቲም ነው። የአንድ ግራም 24 ካራት 99.96 ጥራት ከመቶ ጥራት ያለው ወርቅ ዋጋ በኢትዮጵያ ብሔራዊ ባንክ ተመን መሰረት 47 ዶላር ከ84 ሳንቲም ነው። በኢትዮጵያ ብር 1473 ብር ከ95 ሳንቲም መሆኑ ነው። በነገራችን ላይ በዓለም ላይ ከሚወጣው ቆሻሻ ሁሉ አሜሪካውያን የሚጥሉት 1/5 ይሆናል ይላል ከተለያዩ አካባቢዎች ያገኘኋቸው መረጃዎች እንደሚጠቁሙት። ይህ ማለት ደግሞ ያንዳንዱ አሜሪካዊ በቀን በአማካይ ወደ 1 ኪሎ ተኩል ቆሻሻ ይጥላል ማለት ነው።
ስለ ስለመረጃው እናመሰግናለን ሶሎሞን። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና
ቆንጂት ታዬ ነን። አብራችሁን ስለቆያችሁ እናመሰግናለን።
ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም ደህና ደሩ። Thank you.